ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምን አምሽታችኋል። በ19 እና በ25 ሜትር ባንድ ባጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 20 2011 ዓመተ ምህረት ስርጭታችን ጀመረ።
ጤና
የምሽቱ አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰለሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @VOA አምሃሪክ ብላችሁ ተከተሉን፣ አዳምጡ።
በመቀሌ ከተማ ሀገር አቀፍ መድረክ ህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓትን ማዳን ተብሎ የተሰየመ ጉባኤ እየተካሄደ ነው።
ማንኛውም የኢትዮጵያ ብሔር ብሔረሰብና ህዝብ ቋንቋውን መናገር፣ የመጻፍ፣ ቋንቋውን የማሳደግና ባህሉን የመግለጽ፣ የማዳበርና የማስፋፋት እንዲሁም ታሪኩን የመንከባከብ መብት እንዲኖረው እድል የሰጠ ነው።
የትግራይ ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ናቸው የሰማችኋቸው። በአብይ ርዕስ ይመለሳሉ። አርዕስተ ዜናውን ቆንጅት ታሰማናለች።
ኬንያ ድፍድፍ ነዳጅ ለዓለም መላክ መጀመሯን አስታውቃለች። ኮንጎ ዲሞክራሲያዊት ሪፑብሊክ ጥምር መንግስት ማቋቋሟን ተናግራለች። ፈረንሳይ ውስጥ ሲካሄድ የቆየው የጂ7 የመሪዎች ጉባኤ ተጠናቋል የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኬንያ ድፍድፍ ነዳጅ ለዓለም መላክ መጀመሯን አስታውቃለች። ፕሬዚደንቱ ኡሁሩ ኬንያታ የነዳጅ ምርት ለጫነችው መርከብ ዛሬ አሸኛኘት ማድረጋቸውን ጠቅሶ ገልሞ ዳዊት ከናይሮቢ ተከታዩን ሪፖርት አድርሶናል።
ክቡራትና ክቡራን አድማጮች ይህ ዘገባ እየተጠናቀረ ነው ያለው፣ እንደ ተጠናቀቀ እናቀርብላችኋለን። ወደ ተከታዩ ዘገባ እናልፋለን።
ኮንጎ ዲሞክራሲያዊት ሪፐብሊክ ጥምር መንግስት አቋቁማለች። መንግስቱ የተዋቀረው ለረጅም ጊዜ የዘገየው ፕሬዝደንታዊ ምርጫ ተከናውኖ ፕሬዝደንት ፌሊክስ ቲሺኬዲ ካሸነፉ በኋላ መሆኑ ነው። የኮንጎ ጠቅላይ ሚኒስትር ሲልቬስተር ኡሉንጋ ኢሉካምባ ዛሬ በሰጡት መግለጫ መንግስቱ ተቋቁሟል፣ ፕሬዝደንቱ የማቋቋሚያውን አዋጅ ፈርመዋል፣ በአፋጣኝ ስራ ይጀምራል ማለታቸው ተጠቅሷል። በስልጣን ክፍፍል ስምምነቱ መሰረት 23ቱ አባላት ከፕሬዝደንቱ የለውጥ ጎዳና ፓርቲ፣ የተቀሩት 42ቱ ደግሞ ለቀድሞ ፕሬዝደንት ጆሴፍ ካቢላ የኮንጎ የጋራ ግንባር ፓርቲ አባላት የሚሰጡ መሆናቸው ነው የተገለጸው። ባለፈው ታህሳስ ወር የተካሄደው ፕሬዝደንታዊ ምርጫ በበርካታ የድምጽ መስጫ ጣቢያዎች የአደረጃጀት መጓደል የታየበት እንደነበረ ይታወሳል። የመራጭ መዝገቦች መጥፋት፣ የኤሌክትሮኒክ ድምጽ መስጫዎች ብልሽት የምርጫውን ሂደት በማጓተቱ የምርጫ አስፈጻሚ ባለስልጣናት በጨለማ በባትሪ ለማከናወን ተገደው ቆይተዋል። በምርጫው ሂደት ሁከትም መፈጠሩ ሲታወስ በምስራቅ ኪቡ ብቻ 4 ሰዎች መገደላቸው የሚታወስ ነው።
ኬንያ ድፍድፍ ዘይት ለዓለም ገበያ ማቅረብ መጀመሯን የሚመለከተው የገልሞ ዳዊት ዘገባ ከናይሮቢ ተጠናቅሮ ገብቷል፣ ቀጥሎ ይቀርባል።
ኬንያ የነዳጅ ምርት ለዓለም ገበያ ማቅረብ መጀመሯን አስታወቀች። የኬንያ ፕሬዝዳንት ኡሁሩ ኬንያታ ዛሬ የሀገራቸውን ድፍድፍ ነዳጅ ምርት ወደ ኢሳ ለምትወስድ የኬንያ መርከብ ሽኝት ሲያደርጉ ይህ ለኬንያ ትልቅ ድል ነው ብለዋል።
Indeed, ladies and gentlemen, I'm proud to say Kenya's grand march to oil and gas production and export.
ክቡራትና ክቡራን፣ ኬንያ ዘይት ላኪ ሀገር መሆኗን በኩራት ላበስራችሁ እፈልጋለሁ። ዘይቱን የጫነውን መርከብ ጉዞ ማስጀመር ለኬንያም ሆነ ለአካባቢው አዲስ ስጋት ነው። ለኬንያውያን ደግሞ አዲስ የብልጽግና ምዕራፍ ነው። ይህ የብልጽግና ምንጭ በቀና ሁኔታ መጠበቅ አለበት። በዚህ በኩል መንግሥት የማያወላውል አቋም አለው። መንግሥታችን ኬንያውያን የማንኛውም የተፈጥሮ ሀብታችን እኩል ተጠቃሚ መሆናቸውን ለማረጋገጥ ይሠራል።
ፕሬዝዳንት ኬንያታ አክለው ሀገራቸው እንደ ግሮጎሳውያን ዘመን አቆጣጠር በ1937 ነዳጅ ፍለጋ መጀመሯንና በ2012 በቱርካና ግዛት የነዳጅና የተፈጥሮ ጋዝ ክምችት ማግኘቷን ጠቅሰዋል። መንግስታቸው ከሚገኘው ነዳጅ እያንዳንዱ የሀገሩ ዜጋ ተጠቃሚ እንዲሆን ይሰራል ሲሉም ተናግረዋል። ከኬንያ ቱርካና ግዛት የአየርላንድ ቱሎ ኦይል ኩባንያ የነዳጅ ማውጣት ስራ ላይ ሲሆን የመጀመሪያዎቹን 200 ሺህ በርሜል ድፍድፍ ነዳጅ ምርትን የቻይና መንግስት ከም ቻይና ኩባንያ በ12 ሚሊዮን ዶላር ገዝቶታል። ዛሬም ኬንያ ለዓለም ገበያ ወደ ቻይና የላከችውን 200 ሺህ በርሜል ነዳጅ ጫነች መርከብ ከሞምባሳ ወደ ማሌዥያ ተሸኝታለች። ነዳጁ ከቱርካና ግዛት በመኪና እየተጓጓዘ ሲሆን ቱሎ ኩባንያ ቱርካናንና የሞምባሳ ወደብን በቀጥታ የሚያገናኝ የነዳጅ ቱቦ በመዘርጋት ላይ ይገኛል። አሁን ኩባንያው በየቀኑ 2000 በርሜል ድፍድፍ ነዳጅ ወደ ሞምባሳ ማጓጓዝ ጀመረ ሲሆን የነዳጅ ቱቦ መዘርጋቱ በ2022 ይጠናቀቃል ተብሎ ይጠበቃል። ቱሎ ኦይል ኩባንያ በኬንያዋ ቱርካና ግዛት ወደ 560 ሚሊዮን በርሜል ነዳጅና የተፈጥሮ ጋዝ ክምችት እንደሚገኝ ገልጾ የቱቦ መስመር ዝርጋታው ሲጠናቀቅ ኬንያ በየቀኑ 100 ሺህ በርሜል ነዳጅ አምርታ ለገበያ ማቅረብ ትችላለች ብለዋል። ለአሜሪካ ድምጽ ገልሞዳይት።
ገልሞን እናመሰግናለን። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፈረንሳይ ውስጥ በተካሄደው የጂ7 መሪዎች ጉባኤ በንግድ ጉዳዮች፣ በኢራን የኒውክሌር መርሃ ግብርና የአማዞን ደን ቃጠሎን በመሳሰሉት ጉዳዮች ልዩነቶች ሲንጸባረቁ የቆዩ ቢሆንም ፕሬዝዳንት ዶናልድ ትራምፕ እና ያስተናጋጇ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በዋና ዋና ጉዳዮች ላይ መሪዎች ያቋም አንድነት ነበራቸው ብለዋል። ሁለቱ መሪዎች ዛሬ በሰጡት የጋራ ጋዜጣዊ ጉባኤ ላይ ፕሬዝዳንት ትራምፕ ከፍተኛ አንድነት የታየበት ጉባኤ ነበር ሲሉ ኢማኑኤል ማክሮን ሁሉም ወገኖች የሚያስማማቸው ተጨባጭ ነጥብ መፈለግ የቻሉበት ጉባኤ ሲሉ ገልጸውታል። ኢራንን በሚመለከት የፈረንሳይው ፕሬዝዳንት በቅርብ ጊዜ ውስጥ ሚስተር ትራምፕ እና የኢራኑ ፕሬዝዳንት ሐሰን ሩሃኒ እንደሚገናኙ ተስፋ አለኝ ብለዋል። ትራምፕ በበኩላቸው ሁኔታው ትክክለኛ ከሆነ በዚህ እንስማማ ነኝ ብለዋል። ኢራን ኒውክሌር ጦር መሳሪያም ሆነ ተወንጫፊ ሚሳኤል ባለቤት ልትሆን ግን አትችልም ሲሉ ፕሬዝዳንት ትራምፕ አስመረውበታል። ማክሮን እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የተፈረመውን የኢራንን ኒውክሌር መርሃ ግብር የሚመለከተውን ስምምነት እንደሚያከብሩ በድጋሚ ሲያረጋግጡ ትራምፕ በበኩላቸው እንደገና መጥፎ ስምምነት ብለውታል። የጂ7 መሪዎች በጉባኤው ወቅት እየተቀጣጠለ ያለው የዩናይትድ ስቴትስ እና የቻይና የንግድ ጦርነት እንዳሳሰባቸው ገልጸዋል። ፕሬዝዳንት ትራምፕ በጋዜጣዊ ጉባኤው ላይ ሲናገሩ በጉዳዩ ላይ ከቻይና አዎንታዊ የሆነ ድምጽ ደርሶናል፣ አንድ መላ እንዲፈጠር ፍላጎት እንዳላቸው ነው የተረዳነው ብለዋል። ሩሲያን በተመለከተ ሚስተር ትራምፕ ጂ7 እንደገና በአባልነት እንዲቀበላት ፍላጎት ያላቸው ሲሆን ከአብዛኞቹ መሪዎች ድጋፍ ሳያገኙ እንደቆዩ የሚታወስ ነው። ሩሲያ የዩክሬን ግዛት የሆነችውን ክራይሚያን ወራ በያዘችበት እንደ አውሮፓውያን በ2014 ዓመተ ምህረት ከማህበሩ እንደታገደች ይታወሳል። ተመልሳ ብትቀላቀል ማህበሩን ትጠቅማለች ያሉት ትራምፕ ክሬሚያን ስለመውረሯ ግን ከሳቸው የቀደሙት ፕሬዝዳንት ባራክ ኦባማ ጥፋት ነው ሲሉ እንደገና ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ የዓለም መሪዎችን ያሰባሰበው የጂ7 ጉባኤ አስተናጋጇን የፈረንሳይ ከተማ መጎብኘታቸው አላስገረመኝም ሲሉ ነው የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ የተናገሩት። ሚስተር ትራምፕ ፈረንሳይዋ ቢያትሪስ ከተማ ከግብጹ ፕሬዝዳንት አብደል ፋታህ ኤልሲሲ ጋር ስብሰባ ከመጠመጣቸው አስቀድመው ለጋዜጠኞች በሰጡት ቃል ዛሪፍ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እና ከሌሎችም ጋር ለመነጋገር መምጣታቸውን አከብራለሁ ማለታቸው ተጠቅሷል። ከፕሬዝዳንት ማክሮን ጋር በመገናኘት የሚያደርጉትን ሁሉ አውቃለሁ፣ ይሁንታም የሰጠሁበት ጉዳይ ነው ነው ያሉት። ፕሬዝዳንት ትራምፕ ኢራን የኒውክሌር መርሃ ግብሮቿን ልትሰርዝ በለውጡ ማዕቀብ ሊነሳላት ከተፈረመው ዓለም አቀፍ ስምምነት ባለፈው ዓመት ዩናይትድ ስቴትስን ማስወጣታቸው ይታወሳል። ከዚያ ጊዜ አንስቶ የሁለቱ ሀገሮች ውጥረት ይበልጡን እየተጋጋለ ሄዷል። ፕሬዝዳንቱ በዚያ ላይ በተለይ ቁልፍ በሆነው የኢራን የነዳጅ ዘይት ዘርፍ ላይ ያነጣጠረ ማዕቀብ በመጣላቸው ምጣኔ ሀብቷ ክፉኛ ተጎድቷል። ዛሬ ፕሬዝዳንቱ በሰጡት ቃል ኢራን ውስጥ አገዛዝ ወይም የመንግስት ለውጥ እንዲካሄድ ፍላጎት የለንም የምንፈልገው ሽብርተኝነትን እንድታቆም ነው ብለዋል።
የዓለም መሪዎች ፈረንሳይ ውስጥ በተካሄደው የሰባቱ ባለጠጋ ዲሞክራሲዎች ጉባኤ ላይ የተገኙት በደቡብ አሜሪካ አማዞን ደን የተነሳውን ከባድ ሰደድ ለማቆም የሚውል 22 ሚሊዮን ዶላር እንደሚመድቡ አስታውቀዋል። ቀጠለው በዓለም አቀፉ ግዙፉ በዓለም ደረጃ ግዙፉ በሆነው የአማዞን ድቅድቅ ደን ላይ አደጋ ደቅኗል። የጉባኤው አስተናጋጅ የፈረንሳይ ፕሬዚደንት ኢማኑኤል ማክሮንና በጉባኤው ላይ በእንግድነት የተገኙት የቺሊ ፕሬዚደንት ሴባስቲያን ፒኔራ በሰጡት ማሳሰቢያ በቃጠሎ እየጋየ ያለው የአማዞን ደን ጫካ በዓለም ዙሪያ ያለውን የተቃጠለ ጋዝ ወይም ካርቦን ዳይኦክሳይድ በመሳብና ኦክሲጅን ወደ አየር በመልቀቅ ያለው ቦታ የዓለማችን ሳምባ ሊባል የሚችል መሆኑን አስገንዝበዋል። ሰደዱን የሚጋፈጥ ወታደራዊ ኃይል በሰዓታት ውስጥ ወደዚያው እንደሚልኩ ማክሮን አስታውቀዋል። ለዜናው የተያዘው ጊዜ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ፕሮግራም ነው። በናይል ሳትም ቪኦኤ 24 ላይ አለን። እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። ሰኞ ነሐሴ 20 2011 ዓመተ ምህረት
ሁልጊዜ መስራች አባላችን ዶክተር ደረጀ የሚለው ነገር አለ። በገበሬው ታክስ ተምረን እኛ እቺን ትንሽ ነገር መልሰን ለሀገራችን የመስጠት ኃላፊነት አለብን የሚለው አላማ ትልቁ ሆኖ ስለያየ ነው ትንንሿን ችግሮች እያለፍን ሂደን እዚህ ደርሰናል።
በሁለተኛው አጋማሽ ከምናቀርብላችሁ ዘገባዎች ከአንዱ የተቀነጨበ ድምፅ ነው የሰማችሁት። አቶ ሳምሶን ተፈራ ይባላሉ ተናጋሪው። በቅርቡ ወደ አዲስ አበባ ተጉዞ የነበረ የዳያስፖራ አባላት ቡድን የሰጣቸውን አገልግሎቶች የሚመለከት ቅንብር አለን። አብራችሁን ቆዩ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር።
በመቀሌ ከተማ ሀገር አቀፍ መድረክ ሕገ መንግሥትና ብሔራዊ ፌዴራላዊ ስርዓትን ማዳን በሚል የተሰየመ ጉባኤ እየተካሄደ ነው። ሙሉጌታ አጽባህ ዝርዝር ይዟል።
ከሁሉም የሀገሪቱ አካባቢዎች የመጡ የሀገር ሽማግሌዎች፣ የፖለቲካ ፓርቲ መሪዎች፣ ምሁራንና የሃይማኖት መሪዎች በመቀለ ከተማ ሀገራዊ ውይይት ጀምረዋል። በውይይት መድረኩ ላይ የኢትዮጵያ ሕገ መንግሥትና ፌዴራላዊ ስርዓቷን የሚመለከቱ ጽሑፎች ቀርበው ውይይት እየተካሄደባቸው ይገኛል። ሕገ መንግሥትና ህብረ ብሔራዊ ፌዴራላዊ ስርዓት ማዳን በሚል ርዕስ እየተካሄደ ያለውን መድረክ የከፈቱ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባደረጉት ትግል ፌዴራላዊ ዲሞክራሲያዊ መንግስት ተዋቅሮ ሁሉም ብሔር ብሔረሰቦችና ህዝቦች በእኩልነትና በአንድነት የሚኖሩባት ሀገር መስርተናል ብለዋል። ህገ መንግስቱን ራስን በራስ የማስተዳደር መብት ሰጥቷል። ሀገርም ደግሞ በጋራ የምናስተዳድርበት ስርዓት ያቀዳጀ ነው በማለት ተናግሯል።
ማንኛውም የኢትዮጵያ ብሔር ብሔረሰብና ህዝብ ቋንቋውን መናገር፣ የመጻፍ፣ ቋንቋውን የማሳደግና ባህሉን የመግለጽ የማዳበርና የማስፋፋት እንዲሁም ታሪኩን የመንከባከብ መብት እንዲኖረው እድል የሰጠ ነው። ይህም በመሆኑ ህገ መንግስታችን ኢትዮጵያውያን ፊታቸውን ወደ ድህነትና ኋላ ቀርነት ትግል እንዲያዞሩ ምቹ ሁኔታዎችን ፈጥሯል። ከዛም አልፎ ድህነትና ኋላ ቀርነትን ለማስወገድ መላ ህዝባችን በማንቀሳቀስ በተደረገው ርብርብ በልማትና በዲሞክራሲ መስክ አገራችን ከፍተኛ ለውጥና እድገት በማስመዝገቧ አገራችን በዓለም ፈጣን እድገቷ የምትጠቀስ ብዙ የሚመኛትና የሚጓጓት አገር እስከመሆን ደርሳ ነበር።
በቅርብ ዓመታት በኢትዮጵያ በተፈጠረው ፖለቲካዊ አለመረጋጋት በህገ መንግስቱ የተረጋገጡ መብቶች በአደባባይ በስፋት እየተጣሱና ከቦታ ቦታ ተንቀሳቅሶ ለመስራትና ሀብት ለማፍራት የማይቻልበት ሁኔታ ተፈጥሯል ብለዋል። በአገሪቱ የተፈጠሩት እነዚህ ችግሮች በዚህ ከቀጠሉ የከፋ እልቂት እንዳይፈጠር ስጋት እያየለ መጥቷል በማለት ዶክተር ደብረጽዮን ተናግሯል።
እየታየ ያለው ከፍተኛ ስጋት ሁላችን ተባብረን በመታገል ህዝቦቻችን የሚፈልጉት ሰላም፣ ልማትና ዲሞክራሲን ለማስፈን ሰላማችን ያወቁ የሚገኙ ወገኖችን በመቃት መታገል አለብን። አሁን ባገሪቱ በስፋት የተከሰቱ ያሉ ችግሮች ህገ መንግስቱን ካለማክበርና የህግ የበላይነትን ካለማረጋገጥ መሆኑን በውል መረዳት ይገባል። አገሪቱ ስርዓት አልበኝነት ነክሶ መንግስት የሌላት አገር እስክትመስል ድረስ ዜጎች በማንነታቸው ምክንያት መፈናፈኛ አጥተው በውጥንቅጥ ሁኔታ ውስጥ በተዘፈቀበት በአሁኑ ወቅት ጣታቸውን ወደ ፌዴራሊዝም ስርዓቱ የሚቀስሩ አልጠፉም። የብሔር ግጭቶች መከሰታቸውና ማንነት ላይ ያነጣጥሩ ጥቃቶች መበራከታቸው እንደዚሁም በዜጎች ህይወት ላይ ስጋት እየጨመረ የመጣው በፌዴራል ስርዓት በመመራታችን ሳይሆን ህግን ማስከበር ባለመቻላችን ህገ መንግስቱ በግላጭ እየተጣሰ የሚያስተካክል አቅም መጥፋት እንደሆነ መገንዘብ ይገባል።
የፌዴራል ስርዓት አሉታዊና አውንታዊ ገጽታዎች እንዳሉት የማይካድ ሀቅ ነው ያሉት ዶክተር ደብረጽዮን፣ ሆኖም ግን አውንታዊ ገጽታውን በማጠናከር አሉታዊ ገጽታውን ደግሞ የማስተካከያ እርምጃዎች በመውሰድ ህብረ ብሔራዊ ፌዴራሊዝም ማስቀጠል አማራጭ አይኖርም ብለዋል። ህገ መንግስቱም ቢሆን ህገ መንግስታዊ መንገድ ተከትሎ ማሻሻል ይቻላል ይገባልም ሲሉ ተናግሯል። የትኛውንም መንገድ ብንከተል ይሻላል፣ ምን ብናደርግ ሀገራችን ከዚህ አጣብቂኝ ውስጥ ማላቀቅ እንችላለን የሚሉ ጥያቄዎች በመመለስ ሀገራችን ከተጨማሪ ጉዳትና ጥፋት ማዳን እንደሚገባን መገንዘብ አለብን ብለዋል ዶክተር ደብረጽዮን። በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ዶክተር መንበረ ጸሐይ ታደሰ ህገ መንግስትና ህገ መንግስታዊ ስርዓት በኢትዮጵያ በሚል ርዕስ ጽሑፍ አቅርቧል። ህገ መንግስት ለማዳን የህገ መንግስቱ ዓላማዎች መረዳት ያስፈልጋል ብለዋል። የኢትዮጵያ ህገ መንግስት የሰላም ሰነድ ብሔር ብሔረሰቦች እኩል መብት እንዲኖራቸው በማድረግ ከአሁን በፊት የነበሩ የግጭት መንስኤዎች የፈታ ነው በማለት ተናግሯል። ብሔር ብሔረሰቦች በፍቃድና በመከባበር ራስን የማስተዳደር ሙሉ መብት የሰጠ ህገ መንግስት ነው ብለዋል።
ህገ መንግስቱ ምላሽ ሊሰጣቸው የሚገቡ ችግሮች ምንድናቸው በሚለው ላይ መግባባት እንዲደረስ ምክንያት ሆኗል። ህገ መንግስት ችግር ፈቺ ሰነድ ነው። በየትኛውም አገር እንደምናውቀው ህገ መንግስት በህብረተሰቡ ውስጥ ያሉ መሰረታዊ ችግሮችን ለይቶ መፍትሄ ለመስጠት ጥረት የሚያደርግ ሰነድ ነው። ስለዚህ ከሁሉም በፊት በችግሮች ላይ መግባባትና ችግሮችን ለይቶ ማስቀመጥ አስፈላጊ ነው። ይህ የማርቀቅ ሂደት የገለጽኩት የማርቀቅ ሂደት ኢትዮጵያ ውስጥ ህገ መንግስታዊ ምላሽ የሚፈልጉ መሰረታዊ ችግሮቻችን ምንድናቸው በሚለው ጥያቄ ላይ መግባባት እንዲደረስ እድል ሰጥቷል።
በመድረኩ የቀረቡ ጽሁፎች ውይይት እየተካሄደባቸው ያለ ሲሆን በነገው ዕለትም ስለ ህግ ልዕልናና ብሔራዊ ምርጫ 2012 ጽሁፎች ይቀርባሉ ተብሏል። በሀገራዊ መድረኩ የአረና ትግራይና ሳልሳይ ወያነ ትግራይ ፓርቲዎች እንደ ፓርቲ እንዳልተጋበዙ ገልጸው ትክክል አይደለም በማለት ተናግሯል። አንዳንድ የሳልሳይ ወያነ አባላት ግን በግል እንደተጋበዙ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙሉጌታ። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር።
ህጋዊው የሲዳማርነት ንቅናቄ ሲአን በእኛ የሚመራው ነው የሚለው የነ ዶክተር ሚሊዮን ቱማቶ ቡድን ዛሬ በጠራው የማዕከላዊ ኮሚቴ አስቸኳይ ስብሰባ ለመጪው ብሔራዊ ምርጫ ዝግጅት እያደረገ መሆኑን ገልጿል። በነ አቶ ዱካለ ላሚሶ የሚመራው ሲአን ደግሞ ሰሞኑን ባሰራጨው ደብዳቤ ዶክተር ሚሊዮን ቱማቱ በከባድ የስነ ምግባር ግድፈት ከድርጅት አባልነት ከተሰናበቱ አባላት አንዱ ናቸው፣ ሲአን እኛ ነን ብሏል። በሌላ በኩል ደግሞ በነ አቶ ዱካለ ላሚሶ ምርጫ ላይ ቅሬታ እንዳላቸው እነ ዶክተር ሚሊዮን ቱማቶ ያስገቡትን አቤቱታ እያየ መሆኑን ብሔራዊ ምርጫ ቦርድ አስታውቋል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ልኳል።
የሲዳማ አርነት ንቅናቄ ሲያን ሊቀመንበር መሆናቸውን የሚናገሩት ዶክተር ሚሊዮን ቱማቶ ንቅናቄው አስቸኳይ ጉባኤ የጠራበትን ምክንያት ሲገልጹ በወቅታዊ ጉዳይና በ2012 ብሔራዊ ምርጫ ዝግጅት ዙሪያ መምከር መሆኑን ተናግሯል።
በ2012 ብሔራዊ ምርጫ ይካሄዳል። ለዚያ የሚያስፈልጉንን የተለያዩ ሁኔታዎችን የአደረጃጀት ሀሳብ የመቀበል አቅጣጫም ካለ አዋይቶ በኢትዮጵያ ውስጥ ተከስቶ ያለውን ሰላማዊ ድባብ መሰረት ባረገ አግባብ እንቅስቃሴ አድርገን ነጻ፣ ፍትሃዊ፣ ህገ መንግስታዊ፣ ዲሞክራሲያዊ ብሎም ህዝባዊ ምርጫ ጠቅላላ ምርጫ ለማድረግ በሚደረገው ጥረት መሰናዶ ሊሆን የሚችል መስመር አቅጣጫ ለማስቀመጥ
ዶክተር ሚሊዮን ንቅናቄውን ለማዳከም ሴራ እየተሸረበበት ነው ብሏል። ነሐሴ 19/2010 ዓ.ም የተደረገው የንቅናቄው አመራሮች ምርጫ ተጭበርብሯል የሚሉት ዶክተር ሚሊዮን እንዲያም ሆኖ ህዝቡ የመረጠን እኛን ነው እንጂ ሌላ ንቅናቄውን የሚመራ ቡድን አናውቅም የምርጫ ቦርድ ሰርቲፊኬትም ያለን እኛው ነን ብሏል።
ሐሰተኛ በተባለው ተመርጫለሁ። እኔ ግን በዛም ቢሆን እኔ ቦታ እንዲነካ አይደለም። እኛ አሁን ምርጫ ተጭበርብሯል በሚል ነው እንጂ እኔም ሆነ ዶክተር አየለ በዛም ተጭበርብሯል በተባለው ተመርጠናል። እስከ ተመረጠ መቀጠል አለበት እና ይሄ ሁሉ ትረስ ምንድነው ፍትሃዊ መሆን አለበት። ሊያጣለን የሚችል አንዳችም የለም።
የምርጫ ቦርድ የሚሰጠው ሰርቲፊኬት አለ።
አዎ
ማጋ ነው ያለው።
እኛ ጋር ነው ያለው። መጀመሪያውም ይሄ ግሩፕ እኮ ዳይሬክት መጀመሪያውም የታገለና አብሮ ያለ ግሩፕ ባገርም እዛ ከነበሩ ስራ አስፈጻሚዎች 81 በመቶዎቹ አልነበሩ ናቸው። ማለት 3 ወር እኔን ጨምሮ ካልተገኘው የለውም ነው። ግን በግሩፕ እንትን ብሎ ነው ልክ እንዳሁኑ የመንጋ ስራ ነው የተመጣበት ሁኔታ ነው ያለውና ይሄ ፍታይም ባለመሆኑ ስርዓት ባለ ሁኔታ ህግና ህገ መንግስት የሚያዘው መስረት ነው። እኛ እየተማጋተን ያለው
በተደረገው ምርጫም እኛም አናውቃቸው መጀመሪያ ያልነበሩ አዲስ ማዕከላዊ ኮሚቴ አባላት በመሰብሰብ የተደረገ ምርጫ ነው ሲሉ ከሰዋል። ይልቁንስ የነዱካ ሌላ ምሰብዱን ስማችንን የማግደፍና የማጥፋት ስራ እየሰሩ ናቸው ይላሉ። ሁኔታውን በተመለከተም በነዱካ ሌላ ምሰብ የሚመራው ሲአን ህዝብ ግንኙነት ኃላፊ ጋር ስልክ ደውልላቸው ይህንን በተመለከተም የያዙት የጋራ አቋም አለመኖሩን ነገር ግን ሰሞኑን መግለጫ ለሚያወጡ ገልጿል። ሰሞኑን ለተለያዩ መገናኛ ብዙሃን ባሰራጨው የይወቁልኝ ደብዳቤ በእኛ እንጂ በእነ ዶክተር ሚሎን የሚመራ ሲአን የሚባል ፓርቲ የለም ብሏል። በምርጫ ቦርድ ውቅናና በመተዳደሪያ ደንብ መሰረት ናሲ 19 2010 ዓ.ም ተመረጠ በአካሄደው ጠቅላላ ጉባኤ በየደረጃው የሚያስፈልጉ ኮሚቴዎችንና አመራሮችን ዲሞክራሲያዊና ተአማኒ በሆነ መንገድ መርጦ ሰይሟል ብሏል። ይሁን እንጂ በዚህ ምርጫ ካላፍለት ተነሱ የነቅናቀው መሪዎች እነ ዶክተር ሚሎን ማለቱን ነው የጠቅላላ ጉባኤው ውሳኔ ወደ ጎን በመቶ አኩርፈው በድርጅት ስም ማህተም አስቀርጠው ህገወጥ ድርጊት እየፈጸሙ ነው ብሏል። እነ ዶክተር ሚሎን በከባድ ዲስፕሊን ግድፈት ከድርጅቱ አባልነት የተሰናበቱ አባላት መሆናቸውን ገልጿል። ደብዳቤው የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን አማካሪ ሶሊያና ሽመልስ የሲአን አመራሮችን በተመለከተም አቤቱታ ለቦርዱ መግባቱንና እየታየ መሆኑን ነገር ግን የተላለፈ ውሳኔ አለመኖሩን ተናግሯል።
ለነገሩ የሁለቱም አባላት ተሰምቶ ይሄ ነው የሚባለው ዲፓርትመንት አመራር ትክክለኛ ልጅ ተስተካክሎ ቅቡልነት ያለው አመራር ይሄ ነው የሚል ውሳኔ አላሳለፈም። ግን በሁለቱም በኩል ያለውን አቤቱታ ያውቃል። የእነ ዶክተር ሚሊዮን የሚያቀርቡትን አቤቱታ ያውቃል። ግን አቤቱታው ታይቶ ተወስኖ ያው እንግዲህ ሲታይ የመጫቁን ብቻ ሳይሆን ማለት የፖለቲካ ፓርቲዎች አዋጁን ብቻ ሳይሆን የራሳቸው የፓርቲውን ውስጥ ፓርቲው መተዳደሪያ ደንብም አብሮ ታይቶ ከሁለቱ አንድ ላይ በመሆን ነው የሚወሰነው አቤቱታው የሚታየው። እና እንደሚታወቀው ያው ቦርዱ አሁን ገና ስለሆነ የተሟላው የፓርቲ ጉዳዮች በተለይ አልታየም እና ግን እንደምናየው ነው እንጂ ይሄ ነው የሚል ውሳኔ አልደረሰም። ግን አቤቱታ እንዳለ እናውቃለን።
ስለዚህ ምርጫ ቦርድ የሚያውቀው ፓርቲ የትኛው ነው? በእነ ዱካ ለሚመራ ነው በእነ ዶክተር ሚሎን የሚመራው ነው?
የመጨረሻ ምርጫቸው እንግዲህ የእነ ዶክተር ሚሎን አመራር አይደለም ያለው፣ እሱ አይደለም ያለው። እነሱ ግን አቤቱታ አቅርበዋል። ለመጨረሻ ጊዜ ያለው አመራር ምርጫ አግባብ አይደለም ብለው ማለት ነው። ስለዚህ እሱ አግባብ ነው ወይ አይደለም የሚለው የተመረመረ ነው። አቤቱታ የቀረበበት አመራር ስላለ ማለት ነው። ስለዚህ ያው እኛ ጋር ያለው አመራሩ አቤቱታ ባያቀርቡ ኖሮ የተመረጡትን አመራሮች ተቀብለን ነበረ ማለት ነው። የምንጓዘው እንደ ማንኛውም አመራር ለውጥ። አሁን ግን የተመረጠው አመራር አቤቱታ ስለቀረበበት አቤቱታው ታይቶ ውሳኔ እስኪሰጠው ድረስ ይሄኛውን ትክክለኛው አመራር ይሄኛው ትክክለኛ አይደለም የሚለው ላይ አልደረስንም እና እንደዛ አይነት አንደርስታንዲንግ እንዳይኖር ያው ለመጠንቀቂያ ያህል ነው እንጂ የለ ዶክተር ሚሊዮን አቤቱታ ግን ገብቷል
እና አቤቱታ እያቀረቡ በጎን ደግሞ ማዕከላዊ ኮሚቴ ጉባኤ መጥራት ይቻላል ወይ? የትኛውን ነው ማመን የሚቻለው?
እንደምገምተው ከሆነ እንግዲህ የፓርቲውን የውስጥ መመሪያና ደንብ ማየት ይጠይቃል። ብዙ ጊዜ የፓርቲዎች በተለየ ጠቅላላ ጉባኤ የመሳሰሉት ጉዳዮችን የሚወስኑት የፓርቲ ውስጥ ደንባቸው ምን ይላል፣ መጥራት ኃላፊነት ያለበት ማን ነው፣ የኃላፊነት የሚገባው ቡድን ደግሞ ምን ያህሉ ተሟልቷል አልተሟላም የሚለው ዝርዝሩ በፓርቲው ደንብ መሰረት ነው የሚወሰነው። ስለዚህ የእነሱ መተዳደሪያ ደንባቸው መሰረት አድርገው ከሆነ የሚያደርጉት ችግር ላይ ፈጥር ይችላል። መተዳደሪያ ደንባቸውን እዛ ላይ መሰረት አድርገው ካልሆነ ግን እነዚያ ስብሰባዎች የሚያደርጉት በደረጉ ሳይሆን ችግሩ መልሶ ሲመጣ እዚህ መመላለስ ይኖረዋል። ስለዚህ ለፓርቲዎች ብዙ ጊዜ የሚጠቅመው ጀነራል እኛ ብለን የምናስበው አንደኛው መተዳደሪያ ደንባቸው መሰረት መሆኑን ማረጋገጥ ነው። ሁለተኛ ደረጃ ደግሞ ቅሬታ አሁን ብዙ ጊዜ ጠቅላላ ጉባኤዎችን ተካሄደው አቤቱታዎች ይቀርብባቸዋል። ጠቅላላ ጉባኤዎችም ላይ ያልተሟላ እንዲያለ እንዲያለ እንዲ እንደዛ ሲሆን ቦርዱ የሚያደርገው የሚሉት ብዙ ጊዜ ምንድን ነው የሌሎችን አቤቱታዎች ያህል ጠቅላላ ጉባኤ ላይም ደግሞ ያሉ ክፍተቶችን አይዞ ይሰጣል። ስለዚህ ወደዛ ነገሮች ላለመግባት የሚጠቅመው አንደኛ በደንቡ መሰረት በመመሪያው መሰረት ተደረገ ደንባቸው መሰረት ማድረግ ነው። ሁለተኛ ደግሞ በተቻለ መጠን እንዲህ አይነት ኮንትሮቨርሲ ውስጥ ያሉ ፓርቲዎች ከሆኑ ደግሞ በተለይ በስምምነት ማድረጉ ነው እኛ እንዲሁ የምናበረታታው።
መልካም። ስለዚህ የእነ ሲያንን ጨምሮ የሌሎችም ፓርቲዎች ጉዳያቸው በንዛይ መልክ እየታዩ ነው ማለት ናቸው በምርጫ ቦርድ
እየታየ ነው። አሁን ሁን ሲያንን አንተ ስለጠየቀኝ ነው እንጂ የተለያዩ የፖለቲካ ፓርቲዎች ጉዳይ አለ አሁን እውነቱን ለመናገር ቁጥርን ማንጨርሳቸውም አሉ በተለያየ ጊዜ የተለያየ ቤት ከሚያቀርቡ ማለት ነው።
ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ አዋሳም።
አመሰግናለሁ ዮናታን። ወደ ተከታዩ የመጽሔት ርዕስ እንሸጋገር። ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ነሐሴ 22/2011 ዓመተ ምህረት ስርጭት ነው እየተከታተላችሁ ያላችሁት። ቻይና የንግድ ድርድር እንዲቀጥል መጠየቋን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ተናግረዋል። ይሁንና የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ስለተባለው የድርድር ጥያቄ ማረጋገጫ ለመስጠታቸውን ሪፖርተራችን ጄፍ ካስተር ዘግቧል። አዳነች ፍሳሐዬ ዝርዝሩን ይዛለች።
ቻይና ለከፍተኛው የዩናይትድ ስቴትስ የንግድ ተወካይ ስልክ ደውላ ወደ ውይይት ጠረጴዛ እንመለስ ብላለች ሲሉ ፕሬዚደንት ትራምፕ ለጋዜጠኞች ተናግረዋል። ፕሬዚዳንቱ ፈረንሳይ በተካሄደው ቡድን ሰባት በመባል የሚታወቁት በኢንዱስትሪ የበለጸጉ ሀገሮች መሪዎች ጉባኤ ጎን ከግብፁ ፕሬዚደንት አብደል ፋታህ አልሲሲ ጋር ተገናኝተው በተነጋገሩበት ወቅት ነው ይህን ያሉት።
ሁለት የስልክ ጥሪዎች ደርሰውናል። በጣም በጣም ጥሩ የስልክ ጥሪዎች ናቸው። ውጤታማ ጥሪዎች ናቸው። ተጨባጭ ስራ እንዲሰራ ይፈልጋሉ። ስምምነት የማድረግ ፍላጎት አላቸው። ይህ ለነሱ በጣም ጠቃሚ ይመስለኛል።
ዘጋቢዎች በገለጹት መሰረት የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ ትራምፕ ስላሉት የስልክ ጥሪ የማውቀው ነገር የለም፣ ነገር ግን ጭቅጭቁን ለመፍታት ተገቢ የሚሆነው በድርድር ነው ብለዋል።
እኔ ልላችሁ የምችለው በቻይናና በዩናይትድ ስቴትስ መካከል ያሉት የኢኮኖሚና የንግድ ጠቦች መፈታት ያለባቸው በመነጋገርና በመመካከር ነው። ይሁንና ዩናይትድ ስቴትስ ቻይና ላይ ተጨማሪ ቀረጥ መጣሏ የሁለቱ አገሮች መሪዎች ኦሳካ በተካሄደው የቡድን 20 ጉባኤ ላይ የደረሱበትን መግባባት በከባድ የሚጻረር ነው። የሁለቱን አገሮች ጥቅምን ይጎዳል። የተለያዩ ወገኖች የንግድ ደንብን ይጥሳል። የዓለም የአቅርቦት ሰንሰለቶች ደህንነትን አደጋ ላይ ይጥላል።
ትራምፕ በቡድን ሰባት ጉባኤ ላይ ከህንድ ጠቅላይ ሚኒስትር ነረንዴራ ሞዲ ጋር ሆነው ጋዜጠኞች ፊት ቀርበዋል። ቻይና ለመነጋገር ስለጠየቀችው ጉዳይ በበለጠ እንዲያብራሩ በተጠየቁበት ወቅት የስልክ ጥሪው ከከፍተኛው ደረጃ ነው የተደረገው። ከቻይና ጋር ያለው የንግድ ጠብና ቀረጥ የመጨመሩ ተግባር ጠቅሟል ብለዋል።
በዚህ በሻከረ መንገድ መሄዳችን አስፈላጊ የነበረ ይመስለኛል። ከሸካራ ጥገና የባሰ ነው ላለው፣ ነገር ግን ይሁን ምንም አይደለም ላለው። ምክንያቱም በቢሊዮኖች የሚቆጠሩ ዶላሮች ተከፍሎናልና ዋጋ እንዳልጨመረም ታውቃላችሁ። የገንዘብ ግሽበት የለም። በአስር ቢሊዮኖች የሚቆጠሩ ዶላሮች በግንጃ ቤታችን አስቀምጠናል።
ትራምፕ ቀረጥ መጣል በቢሊዮኖች የሚቆጠሩ ዶላሮች ለግምጃ ቤታችን ያስገኛል የሚሉትን የኢኮኖሚ ጠበብት አይስማሙም። ኩባንያዎች የሸማቾችን ዋጋ ከፍ በማድረግና ሌሎች የንግድ አጋሮችን በመፈለግ የቀረጥ ዋጋን ሊወጡ ይችላሉ ይላሉ የኢኮኖሚ አዋቂዎቹ። የዩናይትድ ስቴትስና የቻይና የቀረጥ መጣል ጦርነት የዓለም የአክሲዮን ገበያን ለሳምንታት ያህል ሲያምስ ቆይቷል። ሁለቱ ሀገሮች በሚጥሏቸው ቀረጦች ላይ ተመስርቶ ላይና ታች ሲዋጅቅ ታይቷል። ከዓለም የግዙፍ ኢኮኖሚዎች ባለቤት የሆኑት አሜሪካና ቻይና የንግድ ስምምነት ላይ ሊደርሱ ይችላሉ የሚል ፍንጭ ሲሰማ ደግሞ የአክሲዮኑ ገበያ ነፍስ ይዘራል።
እስራኤል ድሮኖች ሊያደርሱብኝ የነበረውን ጥቃት ለማስቆም እርምጃ ወስጃለሁ ባለችው እርምጃ ሶሪያ ውስጥ ያሉ የኢራን ወታደራዊ ይዞታዎችን መደብደቧን አስታውቃለች። በሌላ በኩል ደግሞ ሁለት የእስራኤል ድሮኖች ሊባኖስ ውስጥ ተመተው መውደቃቸው ተነግሯል። ባለፈው ወርም ኢራቅ ውስጥ በአንድ ወታደራዊ የስንቅና ትጥቅ ማከማቻ ላይ ተፈጽሟል የተባለን ጥቃት ያደረሰችው እስራኤል መሆኗን የሚናገሩ ሪፖርቶች ወጥተዋል። ስላቲሳ ሆክ ያጠናቀረችው ዘገባ አለ፣ ትዝታ በላቸው ታቀርባለች።
በሀገራቸው ላይ ጥቃት እንዲፈጸም መንደርደሪያ ለማድረግ ግዛቱን የሚከፍት ሀገር የበረታ መዘዝ ይደርስበታል ሲሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ትላንት ፉከራ አዘል ዛቻ ሰምተዋል። ናታኛው ይህንን ንግግር ያደረጉት ሶሪያ ዋና ከተማ ዶማስቆ አቅራቢያ በሚገኙ የኢራን ወታደራዊ መደቦች ናቸው በተባሉ ይዞታዎች ላይ የእስራኤል ኃይሎች ጥቃት ካደረሱ ጥቂት ሰዓታት በኋላ ጎላን ኮረብቶችን በጎበኙበት ወቅት ነው።
If someone rises up to kill you, kill him first. In a complicated operation by the security establishment,
ሊገድልህ የሚነሳ ቢኖር ቀድመህ ግደለው። በደህንነት ተቋማችን ባካሄድነው የተወሳሰበ ክትትልና ዘመቻ የኢራን ቁድስ ኃይል ልዩ የሺዓ ታጣቂዎችን ቡድን እስራኤላውያንን በአጥፊ ድሮኖች እንዲገድሉ ማስተማራቱን ደርሰንበታል። ይህ የኢራን ጥንስስ በኢራን ትዕዛዝና በኢራን አመራር የተካሄደ መሆኑን በአጽንኦት መናገር ፈልጋለሁ።
ኢራን ግን ሶሪያ ውስጥ የተደበደበባት አንድም ኬላ እንደሌለ ተናገራለች። የፈረንሳይ ዜና ወኪል እንደዘገበው ደግሞ ሶሪያ የእስራኤል ሚሳኤሎች ኢላማቸውን ከመድረሳቸው በፊት መታ እንደጣለቻቸው አስታውቃለች። ተቀማጭነቱ እንግሊዝ ውስጥ የሆነው የሶሪያ የሰብአዊ መብቶች ቃፊር ቡድን ባወጣው መግለጫ ደግሞ አንድ የኢራን ተዋጊና ሽብርተኛ ሲል የጠራው የሊባኖስ ታጣቂ ቡድን ሂዝቦላ አባላት የሆኑ ሁለት ተዋጊዎች በአየር ድብደባው እንደተገደሉ ተናግሯል። ይህ በእንዲህ እንዳለ ሁለት የእስራኤል ድሮኖች ዋና ከተማዋ ቤይሩት ውስጥ መውደቃቸውን ያሳወቀችው ሊባኖስ ሉዓላዊ ግዛቷን በመድፈር እስራኤልን ከሳለች። ያልተለመደ ነው በተባለ የቴሌቪዥን መግለጫ ዛቻ ያሰሙት የሂዝቦላ መሪ ሐሰን ነስረላ ከእስራኤል የሚደረጉ መሰል የግዛት ጥሰትን ቡድኑ ከእንግዲህ በትግስት እንደማያልፍ ተናግረዋል። በሌላ በኩል ደግሞ ባለፈው ወር ከኢራን ጋር ግንኙነት አለው የተባለን አንድ ኢራቅ ውስጥ የነበረ የሺዓ ታጣቂዎች ስንቅና ትጥቅ ማከማቻ እስራኤል መደብደቧን አንድ የዩናይትድ ስቴትስ ባለስልጣን ሰሞኑን አረጋግጠዋል። ይሁን እንጂ ከዚህ የኢራቅ የትጥቅ ማከማቻ ጥቃትም ሆነ ቤይሩት ላይ ወድቋል ከተባሉት ድሮኖች ጋር ግንኙነት ይኑራት አይኑራት እስራኤል የሰጠችው ቃል የለም።
አመሰግናለሁ ትዝታ። ወደ ተከታዩ የመጽሔት ርዕስ እናልፋለን። በአማራ ክልል በተለያዩ አካባቢዎች ሲከበር የሰነበተው የሻደይ አሸንድዬ ሶለል የልጃገረዶች ጨዋታ በዓል በክልል ደረጃ በባህር ዳር ከተማ ትናንት ተከብሯል። በሥነ ሥርዓቱ ላይ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ተገኝተዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
ገና የነሐሴ ወር ግምሲል በተለይ በዋግምራ ላሊበላ ላስታ ቆቦና በአማራ ክልል አንዳንድ አካባቢዎች ያሉ ልጃገረዶች በሻደይ አሸንድዬ ሶለል የልጃገረዶች ጨዋታ ላይ ደምቆ ለመታየት ደፋቀና የሚሉበት ወር ነው። ስለ ጸጉር አሰራራቸው፣ ስለ አጊያጊያታቸው፣ ስለ አለባበሳቸው ይጨነቃሉ። ምክንያቱም በበዓሉ ልጃገረዶች ነጻነታቸውን የሚያወጁበት እግረ መንገዳቸውንም የውሃ ጣጫቸውን የሚያገኙበት ዕለት በመሆኑ የቆቦ ተወላጇ ረህዴት ጌታቸው እንደምትናገረው
የመጣው ሰራ ያቆቡ ነው። በእኛ ግን ስናከብር ገና በዓሉ ከመጀመሩ በፊት በጣም ለተለያዩ ልዩ ዝግጅቶች እናደርጋለን። ያው ከምናደርጋቸው ዝግጅቶች አይኖችስ ማለት አንዱ የጸጉር ስሬት ማረጣ። በአገራችን በጣም የተለያዩ ስሬት አይነቶች አሉ። ከነዛም ውስጥ በትንሹ የኔ የተሰራው ስሬት አፈሳሶ 1 ግራም ውስጥ ወይራ ግጫ እና የተለያዩ አሳ ስሬት የሚባሉ አይነት ስሬት አይነቶች አሉ። ለምሳሌ እኔ የተሰራው ዲ አፈሳሶ ይባላል። የተሰራው ስሬት አፈሳሶ የተባለው ልደርስ ያለው ወይም ደግሞ ልታጭ ደርስ ያለው ማለት ነው። ሳልደርስ በፊት መጀመሪያ ላይ ይቺ መሃሏ ልጭ ነበረች። ከዛ ይቺ ልጇ ማደጓን ወይም ደግሞ እየደረስኩ እንደሆነ ማሳያ አይነት ስሬት ነው። እና እነዚህ ተዳሩ ልጆች አንድ ግራ ይሰራሉ። ያንን ስሬት ተሰርታ የታየች ልጅ አግብታለች ወይም ታጭታለች ማለት ነው። እንደዚህ አይነት ስሬቶችን እንሰራለን። እና የተለያዩ ስሬት ልብስ ላይ ያገባ አይልም። የራ የቁቡ የባህል ልብሳችን ስለሆነ ያው እኔም እንደምታየው የኋላው አለ። ከዛ ይሄ ደግሞ ፍቅር ቁምጭ ይባላል። ጥልፉ ይሄ ከላንሱ እዚህ ጋር ስንድር አለው። በራያ ቆቦ ተዘውትሮ የሚለበስ አይነት ከቆዳ የሚሰራ ጫማ ነው።
ምንም እንኳን በአሉ የርጃ ገረዶች ቢሆንም ጎረምሶችም ይታደማሉ። እንደ ሴቶች ሁሉ በባህላዊ አልባሳት ይደምቃሉ፣ ጅራፍ ያጮሃሉ፣ ችቦ ያበራሉ። የሻዳ ያሸንድዬ ሶለል የርጃ ገረዶች ጨዋታ በአማራ ክልል በዋግምራ፣ ላሊበላ፣ ላስታ፣ ቆቦ በሰሜንና ደቡብ ጎንደር ዞኖች እንዲሁም በአዊ ዞን ይከበራል። እንዲህ በተለያዩ አካባቢዎች ተበታትኖ የሚከበሩ በዓላትን በአንድ ላይ በጋራ ማክበሩ የርስ በርስ ግንኙነትን ያጠናክራል፣ ጠንካራ የኢኮኖሚ አቅምም ይሆናል ነው ያሉት የኢፌዴሪ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው የሻዳ አሸንድዬ ሶለል የመዝጊያ ስነ ስርዓት በባህር ዳር ከተማ ሲከበር በተገኙበት ወቅት።
አሸንድዬ፣ ሻዳይና ሶለል የመሳሰሉ በዓላት በአማራ ክልል ውስጥ እነዚህ ባህላዊ ሴቶቻችን በዚህ መልኩ ወደ አደባባይ ወጥተው ሁሉም እንዲያውቃቸውና እንዲሳተፍባቸው መደረጉ በዚህ መልኩ በይፋ ህዝብ ያወቃቸውና የጋራ ያደረጋቸው ባህላዊ ሴቶች ያንድ የተወሰነ ማህበረሰብ ብቻ ሆነው ከመቅረት ይልቅ የብዙሃኑ እንዲሆኑና ለቀጣይ ትውልድም ይበልጥ በልጽገው እንዲተላለፉ ምቹ ሁኔታን ስለሚፈጥር ነው። ስለሆነም እነዚህ የተወደዱ ባህላዊ ሴቶቻችን በነበሩበት ሁኔታ ተጠብቀው እንዲቆዩ ሁሉም አካላት የበኩሉን አስተዋጽኦ ማበርከት ይኖርበታል። እነዚህ እሴቶች ማህበራዊ ትስስርን ከመፍጠር በዘለቀ ጥንቃቄ በተሞላበትና በተጠና መልኩ ለህዝባችን ኢኮኖሚያዊ ጠቀሜታ ወደሚያስገኝበት ሁኔታ መሸጋገር ይኖርበታል። ይህንን ማድረግ ከተቻለ የባህሉ ባለቤት የሆነው ህዝብ ክልሉና በአጠቃላይም አገራችን ከጎብኚዎች ከሚገኝ ምጣኔ ሀብታዊ ትሩፋት ተጠቃሚ የመሆን እድላችን ከፍ ይላል።
የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በበኩላቸው በዓሉን ለማድመቅ በአንድነት እንደቆምን ሁሉ ክልሉ አሁን ካለበት ዘርፈ ብዙ ችግር ለማውጣት አንድ ሆነን መቆም ይጠበቅብናል ብለዋል።
እንዲህ ዛሬ ከተለያዩ አካባቢዎች የጋራ ታሪካችንን፣ ባህላችንንና ሃይማኖታችንን በአማራና በተዋበ አስደማሚ ስርዓትና የአብሮነት ስሜት እያከበርን ለዓለም ሕዝብ ሁሉ ማንነታችንንና ታላቅነታችንን ለማሳየት በዚህ ስቴዲየም አንድ ሆነንና ደምቀን እንደታደምን ሁሉ ክልላችንን ወደ ከፍታው ማማ ለማሸጋገር ከፊታችን ከተደቀኑ ፈርጀ ብዙ ተግዳሮቶች በድል አድራጊነት ለመወጣት ከመቼውም ጊዜ በላይ እርስ በርሳችን ተደጋግፈን በአክብሮትና በአንድነት ስሜት በተሰለፍንበት የሙያ ዘርፍ ሁሉ ከልብና በቁጭት በመስራት ያሳለፍነውን የጉዳት ጊዜ ለማካካስ እና እኛም የራሳችንን ትውልድ አሻራ ለማስቀመጥ ስንችል ብቻ ነው።
የሻዳ አሸንድዬ ሶለል በዓል በክልል ደረጃ በባህር ዳር ከተማ ትላንት ሲከበር ለሁለተኛ ጊዜ ነው። በተመሳሳይ በአዲስ አበባ ከተማ ምክትል ከንቲባው ኢንጂነር ታከለ ኡማ በተገኙበት በሚሊኒየም አዳራሽ በደማቅ ሁኔታ ተከብሯል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። በትግራይ ክልል ለሶስት ቀናት ሲከበር የቆየው የአሸንዳ በዓል ትናንት ተጠቃሏል። በዓሉ በሁሉም የትግራይ አካባቢዎች የተከበረ ሲሆን በተለይ በመቀለና አብይ አዲ ከተሞች በልዩ ድምቀት መከበሩን ሪፖርተራችን ሙልጌታ አጽብሃ ዘግቧል።
የአሸንዳ በዓል በትግራይ ክልል ነሐሴ 16 2011 የጀመረ ሲሆን ለሶስት ቀናት በድምቀት ከተከበረ በኋላ ትናንት በመቀለ ባሎኒ ተብሎ በሚጠራ ስታዲየም የመዝጊያ መርሃ ግብር ተካሂዷል። በባህላዊ ጌጣጌጥና ባህላዊ ልብሶች የተዋቡ ሴቶች በአሸንዳ ዜማ ታጅበው በዓሉን አክብረውታል። በትናንትናው የመዝጊያ መርሃ ግብር የተገኙ በምክትል ርዕሰ መስተዳድር ማዕረግ ትግራይ ክልል የከተማ ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተፈስተ የአሸንዳ በዓል ደምቆ እንዲከበር ደቀ አሸንዳ ወይም የአሸንዳ ልጆች ያበረከቱት አስተዋጽኦ ትልቅ ነውና ምስጋና ይገባቸዋል ብለዋል።
በዓል አሸንዳ ትግራይ በዓልና እዩ ፉሊ ባህሊ አሸንዳ ትግራይ ዝበለጸ ተአሳስረና እንበር አየፈላለየና ኒሎም
የትግራይ አሸንዳ በዓል በዓላችን ነው። ልዩ ባህል የትግራይ አሸንዳ በበለጠ ያስተሳስረናል እንጂ አይለያየንም ብለው ለትግራይ ህዝብ አክብረው ከአማራ ክልል በተለይ ከሰቆጣ፣ ከደቡብ ህዝቦች ክልል ኦሮሚያ፣ ቤንሻንጉል ጉሙዝ፣ ከአፋር፣ ከአዲስ አበባና ከአቢያ እንዲሁም ከኢትዮጵያ ሌሎች አካባቢዎች ከኛ ጋር በዓል ያከበሩ ወንድሞቻችን ትልቅ ክብር አሳይተውናልና እናመሰግናለን። ክብር ይስጥልንም እንበላቸው። ኢትዮጵያ ሀገራችን አቅፋ የያዘቻቸውን የተለያዩ ባህሎች በእኩልነትና ነጻነት ካስተናገድናቸው የህዝቦች አንድነት በበለጠ የሚያቀራርቡና የሚያስተሳስሩ ለሀገራችን እድገት ልዩ ጸጋ ሆነው የሚያገለግሉ መሆናቸው የዘንድሮ አሸንዳ በዓል አሳይቶናል ነው ያሉት። የዘንድሮ የአሸንዳ በዓል በህዝቦች መካከል የቆየው የአንድነት ሰላምና ልማትን ይበልጥ እንዲጎለብት በሚያንጸባርቅ መልኩ ተከብሯል ብለዋል። የአሸንዳ በዓል ባህላዊ ይዘቱን በመጠበቅ በዩኔስኮ ለማስመዝገብ እየተደረገ ያለው ስራ ተጠናክሮ እንደሚቀጥልም ዶክተር አብርሃም ተፈስተ ተናግሯል። በዓሉም ለኢኮኖሚ ጥቅም ለመዋል ሊሰራ እንደሚገባ ነው የተናገሩት።
በዓለ አሸንዳ ከንት ተጀምሩ ዘሎ ባህላዊ ትውስቱ ሒዙ
የአሸንዳ በዓል ተጀምሮ እንዳለው ባህላዊ ይዘቱን ጠብቆ ደምቆና ተውቦ እንዲከበር የሁላችን ጥረት ይጠይቃል። በተለይ ደግሞ የዚህ በዓል ባለቤት የሆናችሁ የአሸንዳ ልጆች ይህ ባህላዊ በዓል ተውቦና ባህላዊ ይዘቱን ጠብቆ እንዲሄድ የተለየ ኃላፊነት አላችሁ ነው ያሉት። የክልሉ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ብርክቲ ገብረመድህን በበኩላቸው በዓሉ በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ወይም ደግሞ ዩኔስኮ ለማስመዝገብ የተጀመረውን እንቅስቃሴ ለማሳካት ልጃገረዶች ጥቃቅን የሚመስሉ ባህሉን ከሚበርዙ አለባበስና ድርጊቶች ራሳቸውን እንዲጠብቁ ጠይቋል። በዓሉ በድምቀት እንዲከበር በሰላማዊ መንገድ እንዲጠናቀቅ ላደረጉ የመገናኛ ብዙሃን ተቋማት፣ የጸጥታ ኃይሎች፣ የኪነ ጥበብ ባለሙያዎችና ሌሎች አካላት የምስጋና ምስክር ወረቀት ተሰጥቷቸዋል። የአሸንዳ በዓል በትግራይ ክልል አሸንዳ ማርያ አይንዋሪ በመባል ይታወቃል። አይንዋሪ ነሐሴ 24 በአክሱም ከተማ የሚከበር በዓል ነው። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙልጌታ ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ41 ደቂቃ ነው አዲስ አበባ ላይ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይም ታገኛላችሁ። ሆርን ኦፍ አፍሪካ ወይም ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር አፓችንን ብትጠይቁ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በየዕለቱ በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁ ስርጭት አለ፣ እንድታደምጡን እንጋብዛለን። ፕሮዲውሰሩ ንጉሱ ታምሬ ነው። ቴክኒሻኗ ናሽዋን ካሊ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድናችሁ ያለነው ሰሎሞን አባተና
ቆንጂት ታየነን።
ክቡራትና ክቡራን አድማጮች እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ወደ ተከታዩ ፕሮግራም እናልፋለን። ስፖርት ነው። ግርማቸው ከበደ ከአዲስ አበባ፣ ብርሃነ በርሀ ከአስመራ ዘገባዎቻቸውን ይዘዋል። ለዚህ ምሽት ወደ ግርማቸው በቅድሚያ እንለፍ።
ሰላም እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ሴቶች ብሔራዊ ቡድን ውጤት፣ የመላው አፍሪካ ጨዋታዎች፣ የመቀለ 70 እንደርታና የፋሲል ከነማ የአፍሪካ አህጉራዊ ውድድሮች እንዲሁም ሌሎች የስፖርት ዘገባዎችን ይዘናል። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ለ2020 የቶኪዮ ኦሎምፒክ ለማለፍ የማጣሪያ ጨዋታቸውን እያደረጉ የሚገኙት የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ከካሜሩን ጋር አቻ ተለያይተዋል። ዛሬ በባህር ዳር በተደረገው የሁለተኛ ዙር የቶኪዮ ኦሎምፒክ የአፍሪካ ዞን ማጣሪያ የመጀመሪያ አጋማሽ ጎል አልታየበትም። ሆኖም አባ ሚሼል በሁለተኛው አጋማሽ ካሜሩንን ቀዳሚ ስታደርግ፣ ሰናይት ቦጋለ ሉሲዎቹን አቻ አድርጋለች። የሁለቱ ቡድኖች የመልስ ጨዋታ ካሜሩን ላይ በመጪው እሁድ ይደረጋል። የሉሲዎቹና የካሜሩን አሸናፊ በሶስተኛው ዙር ከኮንጎ ዴሞክራቲክ ሪፐብሊክና ኢኳቶሪያል ጊኒ አሸናፊ ጋር የሚጋጠም ይሆናል። በራባት ሞሮኮ እየተካሄደ ባለው የ12ኛው የመላው አፍሪካ ጨዋታዎች የዛሬዎቹን ውጤቶች ሳይጨምር ኢትዮጵያ 16ኛ ደረጃን ይዛለች። ኢትዮጵያ ዛሬ ምሽት የተጀመሩትን የአትሌቲክስ ውድድሮች ሳይጨምር አንድ የወርቅና 3 የነሐስ ሜዳሊያዎችን አስመዝግባለች። ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ያስገኘው በ63 ኪሎ ግራም ቴኳንዶ ታሪኩ ግርማ ነው። ግብጽ፣ ደቡብ አፍሪካና አስተናጋጇ ሞሮኮ ደግሞ በቅደም ተከተል ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል። በአፍሪካ ቻምፒየንስ ሊግ መቀለ 70 እንደርታ ከካኖ ስፖርት አካዳሚ በሜዳው አንድ ለአንድ አቻ በመለያየቱ ወደ ቀጣዩ ዙር ሳያልፍ ቀርቷል። ጨዋታውን የተከታተለው ሙልጌታ አጽብሃ ዝርዝር አዘጋጅቷል።
በአፍሪካ ቻምፒየንስ ሊግ የመልስ ጨዋታውን ትናንት በትግራይ ዓለም አቀፍ ስቴዲየም ከኢኳቶሪያል ጊኒው ካኖ ስፖርት አካዳሚ ያካሄደው መቀለ 70 አንደርታም አቻ በመውጣቱ ወደ ቀጣይ ዙር ማለፍ ሳይችል ቀርቷል። በርካታ ተመልካቾች በስቴዲየም ተገኝተው የተከታተሉት ይህ ጨዋታ 1-1 በሆነ ውጤት ተጠናቋል። በ11ኛው ደቂቃ ማኑኤል ገብረ ሚካኤል ባስቆጠረው ግብ መቀለ 70 አንደርታ መሪነቱን መያዝ ቢችልም ቤንጃሚን ናኦኒ በ37ኛው ደቂቃ ያስቆጠረው ግብ ካኖ ስፖርት አካዳሚ አቻ አድርጓል። በዚህም በድምሩ ውጤት 3-2 በሆነ ተሸንፎ መቀለ 70 አንደርታ ከውድድሩ ውጪ ሆኗል። ክለቡ ያገኘውን የፍጹም ቅጣት ምት አጥቂው ኦሲማውሊ ሳይጠቀምበት ቀርቷል። መቀለ 70 አንደርታዎች የሞከሯቸውን ፍጹም ቅጣቱን ጨምሮ 3 የግብ እድሎችን ባግድም ተመልሷል። የኳስ ቁጥጥርና ተጭኖ በመጫወት የመቀለ 70 አንደርታ ተጫዋቾች የተሻለ የነበሩ ሲሆን ካኖ ስፖርት አካዳሚ በጨዋታው የመልሶ ማጥቃት የጨዋታ ስልት በመጠቀም ተጫውቷል። በዚህም ወደ ቀጣይ ዙር አልፏል። ወደ ቀጣይ ዙር ያለፈው ካኖ ስፖርት አካዳሚ ከግብጹ አልአህሊ ጋር በሚቀጥለው መስከረም የሚጫወት መሆኑ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽምሃ መቀለም።
በካፍ ኮንፌዴሬሽን ዋንጫ የቅርመ ማጣሪያ ጨዋታ ያደረገው ፋሲል ከነማ በድምሩ ጤት 3-2 ተሸንፎ ከውድድር ወጥቷል። ከሁለት ሳምንት በፊት ባህር ዳር ላይ የታንዛኒያውን አዛማ 1-0 አሸንፎ የነበረው ፋሲል ከነማ በመልሱ ጨዋታ 3-1 ተረቷል። በዚህም ወደ ቀጣዩ ዙር ሳይልፍ ቀርቷል። አዛም በቀጣዩ ዙር ከዚምባብዌው ትራያንግል ዩናይትድ ጋር ይጫወታል። በአንደኛ ዙር የካፍ ኮንፌዴሬሽን ዋንጫ ከሚደረጉ ሌሎች ጨዋታዎች መካከል የአልጄሪያው ፓራዱ ከቱኒዚያው ሴፋክሴ፣ የግብጹ ፒራሚድስ ከአልጄሪያው ቤሉዚዳድ ጋር የሚያደርጋቸው ጨዋታዎች የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር የዳይመንድ ሊግ ውድድር ፍጻሜ ከሚቀጥለው ዓመት ጀምሮ በአንድ ከተማ እንዲካሄድ ተወስኗል። ዳይመንድ ሊጉ በ14 ከተሞች ሲካሄድ የፍጻሜ ውድድሮቹ ሲደረጉ የቆዩት በሁለት ከተሞች ነው። የስዊዘርላንዷ ዙሪክ እና የቤልጅየሟ ብራሰልስ 12-12 የዳይመንድ ሊግ የፍጻሜ ውድድሮችን ሲያስተናግዱ ቆይተዋል። ውድድሩ ለተመልካቾችና ስፖንሰሮች ሳቢ እንዲሆን በሚል ምክንያት ለውጦችን ሲያካሂዱ የቆዩት የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበርና ዳይመንድ ሊግ አሁን ደግሞ ለቀጣዮቹ 2 ዓመታት የፍጻሜ ውድድሮች በስዊዘርላንዷ ዙሪክ ብቻ እንዲደረጉ ወስነዋል። የዙሪክ የአትሌቲክስ ውድድር ለ90 ዓመታት እንደቆየና ከ25 በላይ የዓለም ሬከርዶች የተሰበሩበት እንደሆነ ያስታወሱት የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር ፕሬዝዳንት ሴባስቲያን ኮ የሚቀጥለው ዓመት የዳይመንድ ሊግ ፍጻሜ ከሁሉም የላቀ እንደሚሆን ተናግረዋል። የእንግሊዝ ፕሪሚየር ሊግ ጥቁር ተጫዋቾች አሁንም በተለይ በማህበራዊ ሚዲያዎች የዘረኝነት ጥቃት እየደረሰባቸው ነው። ባለፈው ሰኞ የማንቸስተር ዩናይትድ ኮከብ ፖል ፖግባ የፍጹም ቅጣት ምት ከሳተ በኋላ በተለይ በትዊተር የቆዳ ቀለሙ ተጠቅሶ የዘረኝነት ጥቃት ኢላማ ሆኖ መሰንበቱ ይታወሳል። ድርጊቱን ክለቡና የቡድን ጓደኞቹ አውግዘውታል። የዓለም ሻምፒዮኑ ፈረንሳዊ ትላንት በትዊተር ገጹ ባሰፈረው አስተያየት የኔ ትውልድ ነጻ እንዲሆን እንዲሰራ ያላድሎ በአውቶቡስ እንዲሄድና እግር ኳስ እንዲጫወት ቅድመ አያቶቼና ወላጆቼ ተሰቃይተዋል። የዘረኝነት ስድቦች ድንቁርና ሲሆኑ እኔን ያጠነክሩኛል፣ ለቀጣዩ ትውልድ እንድታገል ያነሳሱኛልም ብሏል። ሆኖም የዘረኝነት ስድቦቹ ፖል ፖግባ ላይ ብቻ አልቆሙም። ማንቸስተር ዩናይትድ 20% የኳስ ቁጥጥር ብቻ በነበረው ክሪስታል ፓላስ ትላንት በተሸነፈበት ጨዋታ የፍጹም ቅጣት ምት የሳተው ማርከስ ራሽፎርድም የዘረኝነት ጥቃት ሰለባ ሆኗል። ችግሩን ለመቅረፍ የትዊተር ኃላፊዎች ከማንቸስተር ዩናይትድ ጋር ቀጠሮ ይዘዋል። በእንግሊዝ እግር ኳስ የታዩ የዘረኝነት ጥቃቶች ባለፈው የውድድር ዘመን በ43% መጨመራቸውን ጥናቶች ያመለክታሉ። በሪያል ማድሪድ የተገፋው ዳቪድ ሲልቫ በማንቸስተር ሲቲ 400ኛ ጨዋታውን አድርጓል። ከ10 ዓመታት በፊት ከቫሌንሲያ ወደ ማድሪድ በ30 ሚሊዮን ፓውንድ ሊጓዝ የነበረው ሲልቫ ያለ ግብሩ ስሞቶለት መጠጥ ያበዛል ተብሎ ዝውውሩ ሳይሳካ ቀረ። የማድሪድ ማጣት የማንቸስተር ሲቲ ማግኘት ሆነና ተጫዋቹ ከፀሐያማ ቫሌንሲያ ወደ ዝናባማ ማንቸስተር መጣ። ከዚያ በኋላ ቀሪው ታሪክ ነው። አይሳካለትም ያሉትን አንገት አስደፍቷል። ሲልቫ ወደ እንግሊዝ ከመጣ በኋላ በፕሪሚየር ሊጉ እንደሱ በርካታ የጎል እድሎችን የፈጠረ የለም። ለቡድን ጓደኞቹ 767 ጎል ሊሆኑ የሚችሉ አጋጣሚዎችን ፈጥሯል። 85 ጎል የሆኑ ኳሶችን በማቀበልም የሚስተካከለው የለም። ዘንድሮ በሰማያዊ ማሊያ የመጨረሻው ውድድር ዘመኑ ሲሆን የቡድን ጓደኞቹ ዝምተኝነቱ ሳያግዳቸው አንበላቸው አድርገው መርጠውታል። በእንግሊዝ ፕሪሚየር ሊግ 3ኛ ሳምንት ማንቸስተር ሲቲ በርነመዝን ከሜዳ ውጪ 3-1 ሲያሸንፍም ለክለቡ 400ኛ ጨዋታውን አድርጓል። ባርሴሎና አንድ ተጫዋች በዋናው ቡድን በላሊጋ ለማጫወት የተጫዋቾችን ቤተሰቦች ማስፈቀድ ግድ ሆኖበታል። ትላንት ምሽት በላሊጋው ባርሴሎና ቤቲስን 5-2 ሲያሸንፍ ታዳጊው አንሱ ፋቲ ተቀይሮ በመግባት ለ12 ደቂቃዎች ተጫውቷል። በዚህም በ16 አመት 9 ወር ከ25 ቀን እድሜው ለባርሴሎና ዋናው ቡድን በላሊጋው በመጫወት ሁለተኛው ትንሽ እድሜ ያለው ተጫዋች ሆኗል። የጊኒ ቢሳው ተወላጁ ከታዋቂው የባርሴሎና አካዳሚ የተገኘ ሌላኛው ቀጣይ ኮከብ ሊሆን ይችላል። ሆኖም በስፔን ላሊጋ ህግ መሰረት ታዳጊ ተጫዋቾች ያለ ቤተሰቦቻቸው ፈቃድ በምሽት ጨዋታዎች መሳተፍ አይፈቀድላቸውም። ሊዮኔል ሜሲ፣ ሉዊስ ሱዋሬዝ እና ሙሳ ዴምቤሌን በጉዳት ያጣው ባርሴሎና በትላንት ምሽቱ ጨዋታ ፋቲን ለመጠቀም የቤተሰቦቹን ፍቃድ ጠይቋል። የአንሱ ፋቲ ወላጆችም ልጃቸው እንዲያመሽ ፈቅደውለታል። በዚህም ፋቲ ለባርሴሎና ዋናው ቡድን በላሊጋው በመጫወት ሁለተኛው ትንሽ እድሜ ያለው ተጫዋች ሆኖላቸዋል። ለዛሬ የነበሩን የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
ግርማቸው ከበደ አዲስ አበባ ላይ፣ ሙሉጌታ አጽበሃ ከመቀሌ ያጠናቀሯቸውን የስፖርት ዘገባዎች ነው ያደመጣችሁት። ሁለቱንም አመሰግናለሁ። አንጋፋው ዓለም አቀፍ የእግር ኳስ ዳኛ፣ የፊፋና የካፍ ኢንስትራክተር፣ በአንድ ወቅትም የሴካፋ ፕሬዚደንት ተስፋዬ ገብረአብ አረፈ። ሌላ ዜና፣ የምስራቅና ይቅርታ ጠይቃለሁ፣ የሴካፋ ምክትል ፕሬዚደንት ተስፋዬ ገብረ ኢየሱስ ለማለት ነው አርፈዋል። የምስራቅና የመካከለኛው አፍሪካ የእግር ኳስ ማህበራት ምክር ቤት ሴካፋ ከ15 ዓመት በታች ግጥሚያዎች እየተካሄዱ ናቸው። አስመራ ላይ ብራነ በረሃ አለ።
ቅዳሜ ነሐሴ 24 2019 በተደረገው የመካከለኛና የምስራቅ አፍሪካ ሴካፋ ከ15 ዓመት በታች የእግር ኳስ ግጥሚያ ወደ ግማሽ ፍጻሜ ማለፉን ያረጋገጠው የብሩንዲ ብሔራዊ ቡድን የሱዳን አቻውን 4-0 በሆነ ሰፊ ውጤት ሲያሸንፍ፣ የኤርትራና የሶማሌ ብሔራዊ ቡድኖች አንድ አቻ በሆነ ውጤት ተለያይተዋል። እሁድ በተደረገው የምድብ ሁለት ግጥሚያ የመጨረሻ ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን በታንዛኒያ ብሔራዊ ቡድን 3-1 ተሸንፏል። ወደ ግማሽ ፍጻሜ ማለፋቸውን ያረጋገጡት የኡጋንዳ ብሔራዊ ቡድኖች ያደረጉት ግጥሚያ ከምድቡ አንደኛ ደረጃ ይዞ የሚያልፈውን የሚለይ በመሆኑ ትልቅ ፉክክርና ጥንቃቄ የታየበት ጨዋታ ነበር። በመጨረሻም የኡጋንዳ ብሔራዊ ቡድን 3-0 በማሸነፍ አንደኛ ሆኖ ሲያልፍ፣ የሩዋንዳ ብሔራዊ ቡድን ደግሞ ሁለተኛ ደረጃ ይዟል። በወጣው መርሃ ግብር መሰረት በሚቀጥለው ረቡዕ የኡጋንዳ ብሔራዊ ቡድን ከብሩንዲ፣ የኬንያ ብሔራዊ ቡድን ከሩዋንዳ የሩብ ፍጻሜ ጨዋታቸውን ያደርጋሉ። ይህ በእንዲህ እንዳለ የፊፋ አባልና የኤርትራ እግር ኳስ ፌዴሬሽን አባል የነበሩት ኢንተርናሽናል ዳኛና ኢንስትራክተር በመሆን ለአምሳ ዓመት ያገለገሉት አቶ ተስፋይ ገብረ ኢየሱስ በ78 ዓመታቸው ባደረባቸው ሕመም ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸውም እሁድ ጠዋት ቤተሰቦቻቸው፣ የስራ ባልደረቦቻቸውና ወዳጅ ዘመዶቻቸው በተገኙበት በሀዝሀዝ አስመራ ተፈጽሟል። አቶ ተስፋይ ኢንተርናሽናል ዳኛ፣ የፊፋና ካፍ ኢንስትራክተር እንዲሁም የመካከለኛውና ምስራቅ አፍሪካ ሴካፋ ፕሬዚዳንት በመሆን ከ50 ዓመት በላይ እንደሰሩ ታሪካቸው ይናገራል። ታህሳስ 24/1950 ዓመተ ምህረት የተወለዱት አቶ ተስፋይ የአንደኛ ደረጃ ትምህርታቸውን በወሎ፣ የሁለተኛ ደረጃና የሙያ ትምህርታቸውን በአዲስ አበባ ተምረዋል። አቶ ተስፋይ ገብረ ኢየሱስ በኢትዮጵያ በነበሩበት ጊዜያት ከ1991 እስከ 1997 የኢትዮጵያ ሽግግር መንግስት የምክር ቤት አባል፣ ከ1990 እስከ 91 የኢትዮጵያ የእግር ኳስ ዳኞች ኮሚቴ አባል፣ ከ1991 እስከ 1992 የኢትዮጵያ የእግር ኳስ ፈጻሚ ኮሚቴ ምክትል ሊቀመንበር፣ ከ1992 እስከ 1996 የኢትዮጵያ እግር ኳስ ፌዴሬሽን እንደነበሩ፣ ከዛም ባለፈ ከ1994 እስከ 1996 እንዲሁም ከ1997 እስከ 2000 ዓመተ ምህረት የመካከለኛና የምስራቅ አፍሪካ የእግር ኳስ ፌዴሬሽን ፕሬዚዳንት ሆነው እንደሰሩ የህይወት ታሪካቸው ይናገራል። ለ22 ዓመታት በኢንተርናሽናል ዳኝነት ያገለገሉት አቶ ተስፋይ በ1970ና በ1980 በአፍሪካ ዋንጫ ፍጻሜ ጨዋታ፣ በ1978 በአርጀንቲና በተካሄደው የዓለም ዋንጫ፣ በ1984 ደግሞ በአሜሪካ ሎስ አንጀለስ በተደረገው የኦሎምፒክ ውድድር ላይ በከፍተኛ ብቃት መዳኘታቸው በታሪክ ህይወታቸው ተገልጸዋል። ለኢትዮጵያ የእግር ኳስ ዳኝነትና ለኤርትራ የእግር ኳስና የአስተዳደር ትንሣኤ ትልቅ ሚና እንደነበራቸው የሚነገርላቸው አቶ ተስፋይ በህይወትና የስራ ዘመናቸው በተለያዩ የዓለም ውስጥ የአፍሪካ የኦሎምፒክና የዓለም ዋንጫ ላይ ከ887 ጨዋታዎች በላይ እንደዳኙና የተለያዩ የዲፕሎማ ወረቀትና ሌሎች የወርቅ መዳሊያዎችን እንደተቀበሉ በታሪክ ህይወታቸው ተገልጠዋል። አቶ ተስፋይ በተጨማሪ የፊፋ የፌር ፕሌይ አባል እንደነበሩና ለአፍሪካ እግር ኳስ እድገት ላደረጉት አስተዋጽኦም በ2012 ከአፍሪካ የስፖርት የበላይ ምክር ቤት የከፍተኛ ኒሻን ሽልማት እንዳገኙም በታሪክ ህይወታቸው ተጠቅሷል። ትላንት ቅዳሜና እሁድ በተደረገው የሴካፋ ጨዋታም የአንድ ደቂቃ የህሊና ጸሎት ተደርጎላቸዋል። ከዚህ ጋር በተያያዘ የሴካፋ ወኪሎችና ዳኞች እንዲሁም የተሳታፊ አገራቱ ተወካዮች ዛሬ ነሐሴ 26 የአዳሃሎና የገርገራ ግድቦችንና በአካባቢው የተሰሩ ያሉትን የመሰረተ ልማት ፕሮጀክቶችን እየተዘዋወሩ አይተዋል። በሚመለከታቸው ሰዎችም ማብራሪያ ተሰጥቷቸዋል። ለእንግዶቹ ክብር የዞባ ደቡብ የባህል ቡድን ከአዜብ አግሮ ኢንዱስትሪ ጋር በመተባበር የቁርስ ግብዣና የሙዚቃ ዝግጅት አድርገውላቸዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ55 ደቂቃ ነው። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። ቆንጂት ዋና ዋና ዜናዎችን ታሰማናለች።
ኬንያ ድፍድፍ ነዳጅ ለዓለም መላክ መጀመሯን አስታውቃለች። ፕሬዚዳንቱ ኡሁሩ ኬንያታ የነዳጅ ምርት የጫነችውን መርከብ በዛሬው ዕለት ሸኝተዋል። ኮንጎ ዲሞክራሲያዊት ሪፐብሊክ ጥምር መንግስት መቋቋሙን አስታውቃለች። መንግስቱ የተዋቀረው ለረጅም ጊዜ ዘግይቶ የተካሄደው ምርጫ ፕሬዚደንት ፌሊክስ ቲሸኬዲ ካሸነፉ በኋላ መሆኑ ነው። ፈረንሳይ ውስጥ የተካሄደው የቡድን ሰባት የመሪዎች ጉባኤ በንግድ ጉዳዮች፣ በኢራን የኒውክሌር ፕሮግራምና በአማዞን ደን ቃጠሎ በመሳሰሉት ጉዳዮች ልዩነት ተንጸባርቀውበታል። ይሁን እንጂ ፕሬዚደንት ዶናልድ ትራምፕና የአስተናጋጇ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በዋና ዋና ጉዳዮች መሪዎች የአቋም አንድነት እንደነበራቸው ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር ዣቫድ ዛሪፍ የዓለም መሪዎች ያሰባሰበው የጂ7 ጉባኤ አስተናጋጇን የፈረንሳይ ከተማ መጎብኘታቸው አላስገረመኝም አሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ። እስራኤል ድሮኖች ሊያደርሱብኝ የነበረን ጥቃት ለማስቆም ወስጃለሁ ባለችው እርምጃ ሶሪያ ውስጥ ያሉ የኢራን ወታደራዊ ይዞታዎችን መደብደቧን አስታውቃለች። በሌላ በኩል ሁለት የእስራኤል ድሮኖች ሊባኖስ ውስጥ ተመትተው መውደቃቸው ተነግሯል። ባለፈው ወርም ኢራቅ ውስጥ በአንድ ወታደራዊ የስንቅና ትጥቅ ማከማቻ ላይ ተፈጽሟል የተባለን ጥቃት ያደረሰች እስራኤል መሆኗን የሚናገሩ ሪፖርቶች ወጥተዋል። የዓለም መሪዎች ፈረንሳይ ውስጥ በተካሄደው ጉባኤ ተገኙት የዓለም መሪዎች በደቡባዊ አሜሪካ የአማዞን ድቅድቅ ደን የተነሳውን ከባድ ቃጠሎ ለመዋጋት በአስቸኳይ 22 ሚሊዮን ዶላር እንደሚመድቡ አስታውቀዋል።
አመሰግናለሁ ቆንጂት ለአርዕስተ ዜናው። አጠራጠር ያሉ መረጃዎችን ደግሞ እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 29 ብር ከ01 ሳንቲም ተመንዝሯል ዛሬ። አንድ ዩሮ 32 ብር ከ19 ሳንቲም። አንድ እንግሊዝ ፓውንድ 35 ብር ከ44 ሳንቲም ነው። አንድ በርሜል ድፍድፍ ዘይት 54 ብር ከ17 ነው በዓለም ገበያ። እንዲሁም የኢትዮጵያ ሜቴሮሎጂ ኤጀንሲ ባወጣው ትንበያ ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 23 ዝቅተኛው 13 ዲግሪ ሴልሺየስ ነው የሚሆነው። በኢትዮጵያ ዝቅተኛው የደብረ ብርሃን 8 እንዲሁም ከፍተኛው የሰመራ ከፍተኛ 40 ዲግሪ ሴልሺየስ ይሆናል። እለቱን በታሪክ ውስጥ መለስ ብለን ከተመለከትን ሴቶች በዩናይትድ ስቴትስ ድምፅ አይሰጡም ነበረ እስከ ዛሬይቱ እለት ድረስ። የዩናይትድ ስቴትስ መንግስት ከተመሰረተበት ጊዜ ጀምሮ ለ142 ዓመታት ጸንቶ የቆየው ይህ አሰራር ልክ የዛሬ 99 ዓመት አከተመ። 19ኛው የዩናይትድ ስቴትስ ህገ መንግስት ማሻሻያ በይፋ ጸደቀ። ሴቶች ድምፅ መስጠት ጀመሩ። የዘመናዊው ኬሚስትሪ አባት የሚባለው አንቶኒ ሎሬን ላቮይዚየር የተወለደው ዛሬ ነው። 276 ዓመት ሆነው። የኦክሲጅንን ምንነትና ተግባር ተንትኖ ያሳወቀ ኦክሲጅንም ብሎ የጠራው እርሱ ነበረ። የራዲዮ አባት የሚባለው ፊዚሲስት ሊ ደፎረስትም ከተወለደ ዛሬ 245 ዓመት ሆነ። በካልካታ ህንድ ጨርቋሳማ መንደሮች ውስጥ ስለፈጸሙት በጎ አድራጎት ለኖቤል ተሸላሚነት የበቁት ማዘር ቴሬሳ በሕይወት ቢኖሩ ኖሮ ዛሬ ልክ 109 ዓመታቸውን እና ክብር ነበረ። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ነው። የፕሮዲውሰሩ ግብዣ አለን። በመጨረሻ ኃይለ ኢየሱስ ግርማን ጋብዞናል። የጥንት የጠዋቷ ይላል። የእኛ ዝግጅት ተጠናቀቀ። በፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባተና
ቆንጂት ታየነን በዚህ በሙዚቃ
ከትግርኛ ጥንት የተዋጣ
እስከ ትግርኛ ዝግጅት እንዘልቃለን።
በእኛ በኩል ጤና ይስጥልን።
ደህና አደሩ።